ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቀዳሚ መሰናዶ ፕሬዝደንት መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ፕሬዝደንት ጉዳት የደረሰባቸውንና ርኅራኄ የተነፈጋቸውን እንስሳቶች ለመርዳት በመታደርጋቸው እንቅስቃሴዎች የብዙዎቹን ቀልብ ስባለች። በተያያዥ ጉዳዮች ላይ ሀሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ወደ መሰል ተግባራት ለመግባት የወሰነችበትን ምክንያት ታስረዳናለች።
ፈጣንነት የጀመረ ፍላጎት ነው ከልጅነት ማለት ነው። እና ልጅ እያለሁ ውሾች ነበሩኝ አሳድግ ነበረ። ግን መጀመሪያ እንደማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም። እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም ከአምስት ከስድስት ዓመቴ በፊት ማለት ሚሞሪ ውስጥ የለም ድመትና ውሻ የሚባለው ነገር። እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል፣ ስለምትናከስ ገቢ ድንጋይ ወርውሪባት ይልኛል። እና ልክ እኔም ስመጣ እዛች ቦታ ጋር ድረስ ድንጋይ ይዤ እየወረወርኩባት ነው የማልፈው እዛች ውሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጮ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ? ደብድቢያት የሚለውን ነገር አስተማሪኝ። እና ከዛ በኋላ ያየሁትን ውሻ ለማሯሯጥ ነበር ስራ ድንጋይ ይዞ ማለት ነው። እና ከዛ እሷ ውሻ የት እንደገባች አላውቅም፣ ትዝ አይለኝም። ሌላ ውሻ መጣች፣ እሷ እንዴት እንደሆነ አላውቅም፣ ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላት ተቀራርበን ያገኘው ተራሴን። እና ከዛም በቃ የሚያሳዩት ፍቅር ምናምን ምናምን ሳየው ሰው ልክ እንዳደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛን የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት። ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣል አልችልም። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጥ ነው። ታድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ።
የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል፣ ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው፣ ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻለም። እና እየተሰራ ያለው ስራ አንደኛ አዌርነስ ነው። እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለ፣ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት፣ ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል። እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስተው የማሳከም ስራ፣ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኝ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም፣ ግን ባለቤቶቻቸው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና ሰው ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን። እና ያው በብዛት ሕክምና ላይ ያለ ነው የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አዌርነሱ ግን በደንብ ይሰራል። አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀኑ አይደለም፣ በወር አንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉት እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊ እየተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው እየተሰራ።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋራ አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጪ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ ገጥማቸው ዕጣ ፈንታ አሳዛኝ ነው በአብዛኛው። ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው፣ ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርኅራኄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ንገሩኝ።
ተግዳሮቱ በጣም ብዙ ነው ቢወራ ማያልቅም ግን እኔ ምን አስባለሁ መሰለክ አንደኛ መጽሐፍ ቅዱስ ያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነፍስ ይራራል ይላልና ረህራሄ የሚጀምረው ስልጣኔ የሚለካው ይባላል እንስሳ ለእንስሳ በመታፈየው ልክ ነው የሰው ልጅ ረህራሄ የሚለካው ይባላልና በጣም ብዙ ሰዎች አይቀበሉኝም ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ ከሚመርቁኝ የሚሰድቡኝ ይበዛሉ እና ቻሌንጁ በጣም ብዙ ነው እሱና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ አሁን ለምሳሌ መሰረታዊ ነገር ለእኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ መመገብ መጠለያ ማግኘት ህክምና ማግኘት እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል ገብቷል ሀሳቤ እኔ መራብን ካወቅኩኝ እንዴት እንሰው መራብ ለኔ ቅንጦት ሊሆን ይችላል ምክንያቱም እኔ ሲርበኝ ኖርማሊ ሳታጣኩ ገንዘብ ሳይኖርህ ራሱ አረል ወይ በስራ ተይዘ ወይ ምን የሆነ የራብ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላኩ ታውቃለህ በኋላ ግን ራባ ያስቀምጥም ያንተ ደግሞ ለዳ ፈንታ ለመብላት ነው ታረቦ ጠጥ ብሎ መተኛት ሊሆን ይችላል ምክንያቱም እኔ አንደበት አለኝ ራበኝ ይላል እስሳው ራበኝ አይደለም ጠማኝ አይደለምና የኛ ሀገር እንስሶች እንደውም የራቡን ብቻ አይደለም የሚታገሉት ከህዝቡ ዱላ ጋር ነው ረሃቡ ታመ እጢ ወጥቶ እንደዚህ ተዘፍርኮ ምናምን እየተጎተተ ግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ እንደዛ ሆኖ አይጠቃህም ይቀጠቅጥሃልና ቢደርስብኝ ጫና ብዙ ነው ግን ምንድነው አምኝበት የገባሁት ነገር ነው ስለዚህና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት ስለዚህ ለውጥ ለማምጣት ይዛችሁ ደግሞ ተቃውሞች የሚጠበቁ ነገሮች ናቸው ስለዚህ ብዙ አስደነግጡኝም መጀመሪያ የጀመርኩ ጊዜ አስደንግጦኝ ነበረ ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬያለሁ ብዬ ስለማስብ እነዚህ ነገሮች የተቋቋምካቸው ነው ያለውት ግን ሰዎች እንደዛ ነው የሚያደርጉት ተረፋቸውንም ቢሆን ከተገለገሉ በኋላ ወይ መኪና ደጋ ሲደርስበት አውጥተው ይጥሉታል ከዛ በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል አይኑን ጉልጉለው ወደ አስፋልት ይጥሉታል ከዛ በኋላ ጥለውት ደግሞ አይጠብቁትም አይሄዱም ጥለውት ይጠብቁታል ሩቅ ሆነው ምክንያቱም አንድ ቅልብልብ ብሎ የሚመጣ መኪና ሊገጨው ይችላል ከዛ በኋላ ካፋ ይቀበሉበታል ካሳ ይቀበሉበት እና ከዛ ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል ምክንያቱም ህጉም እንትን አይላቸው ህጉም ለምን ይሄን እንስሳ አቢዩዝ አደረክ የሚለው ገና ነው እና ይሄ ህጉ ራሱን እየሰራ ያለው ምናልባት እኔ በሬ ቢኖርም በሬን እንትና የሥራ መሰራበትን አጠቃብኝትን እንደ ንብረት ስለሚቆጠር ህጉ ይዛን ይደግፈኝ ይችላል ግን ለነዚህ በየመንገዱ ለሚጣሩት ግን ማንንም አይደግፋቸውም እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ ይወረንበት ልክ ነው ይሄ የመጨረሻው ልካችን ነው ብዬ ነው ማስበው።
ሄቨን በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። የወደፊት እቅድሽ ምንድነው? ስለ ተቋሙ ምስ የወደፊት አላማዎች ደግሞ ጠቅላላ አድርገሽ ንገሪን ከመሰነባበታችን በፊት።
ቅድም የማስበው አንደኛ ሼልተር መክፈት ፈልጋለሁ። አሁን ላይ ትንሽ ሰፖርት የሚለም ዶኔሽን ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም
እንደዛ መጠለያ ቦታ ማለት ነው።
አዎ እና የሚነሱት እንስሶች ምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘ ነው መንፈስ ያለብህ ማለት ነው። ሁሉ እንደዛም ሆኖ ትልቅ ሸልተርን ከፍተን ሁሉላ እንሰማስተለን ቻለን ማለት አይደለም ቢያንስ ግን የተጎዱ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን እና ሸልተር በጣም ወሳኝ ነው። አሁን ላይ ስለ ምን እየተንቀሳቀስኩ ያለሁት ዶኔሽኖች በማሰባሰብ ሸልተሮችን ለመከራየት ምክንያቱም አሁን ለሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳት ደግሞ ስትል የሚያከራይ የለም ምናምንና እሱ ትልቅ ችግር ነው። ሸልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሸልተር መፈት ነው። ህክምና ተቋማቶችን መገንባት ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ ይወደደም ማያሳከምበት ይሄ በግዴለሽ ማያሳከሙት ሳይሆን እንስሳ ይወደደም ማያሳከምበት ምክንያት ኮስቱ ሃይ ስለሆነ ነው። በጣም የእንስሳ ህክምና ክፍያው በጣም ውድ ነውና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። ተቋሙ እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት ግዴታ ነው ለእንስሶቹ ሲባል ማለት ነውና እንደዚህ አይነቶቹን ተቋማት መገንባት እንፈልጋለን። የጉዳና ላይ በተለይ ፊትሽ ናቸው የሀገር በጣም ከውሾችም እየተሸገሩ ያሉት። ምክንያቱም ማንም ሳይፈልጋቸውም አውቶ ይጥሏቸዋል። ወንድሻ እንድትወልድ ይፈለጋል፣ ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚህ አይነት ነገር ነው ያለው እና የእነሱ ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው፣ ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል። መድኃኒቱ ኮስት ሀይ ነው እና በተቻለ አቅም ጎዳና ላይ ያሉ ሰዎች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው። ያን እንድታሰፈር እንዲያደርገው እንፈልግም እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል፣ ማህበረሰቡን ማንቃት እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊ ተሰርተው እንግዲህ እንስሶች የማይታጠቁበት ሀገር፣ የማይደበደቡበት፣ የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭው ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖርበት ሀገር ማለት በጣም እሱ በጣም ትልቅ ቢሽ ነው። የመጨረሻው ቢሽ ነው።
ፌቨን መለሰ፣ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያን ደግሞ ለእንስሳት ያላቸውን ርህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
የኢትዮጵያ ትምህርት ሚኒስቴር በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱትን የትምህርት አይነቶች አስመልክቶ ያሳለፈው ውሳኔ በባለሙያዎች ትችት ተሰንዝሮበታል። የዚህን ጉዳይ ዝርዝር ደግሞ ገብረ ሚካኤል ገብረ መድን እንደሚከተለው አቀናብሮታል።
የትምህርት ሚኒስቴር በዘንድሮ ዓመት በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን ይፋ አድርጓል። የሚኒስቴሩ የሕዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ አመለወርቅ ሕዝቅኤል ለአሜሪካ ድምጽ በሰጡት ቃለ መጠይቅ ለማህበራዊ ሳይንስ ተማሪዎች የሚሰጠው ፈተና እንግሊዘኛ፣ ሂሳብ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ እና ስኮላስቲክ አፕቲቲዩድ የሚባሉ የትምህርት አይነቶችን እንደሚያካትት ዘርዝረዋል። የተፈጥሮ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ስኮላስቲክ አፕቲቲዩድ ይፈተናሉ ብለዋል። ከዚህ ቀደም ሲሰጥ የነበረው የሥነ ምግባርና የሥነ ዜጋ ትምህርት ግን ከመልቀቂያ ፈተናው ውጪ እንደተደረገ አስታውቀዋል። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን በሚኒስቴሩ ውሳኔ ከማይስማሙት ባለሙያዎች አንዱ ናቸው።
መጀመሪያ ትምህርቱ ራሱ የሚያስፈልጋቸው ይመስለኛል ወጣቶቹ ለልጆቹ በብዙ መልኩ ከሞራልም ከስነ ምግባርም አንጻር ይሁን ከሲቪክ ራይትስ እና ሪስፖንሲቢሊቲስ እነሱን መብታቸውንም ኃላፊነታቸውንም እንደሚገባ ማወቅ መለማመድ እንዲችሉ የሚያስፈልግ ትምህርት ይመስለኛል። ነውም ባለፉት ብዙ ዓመታት እየተሰራ ነው። አልፈውም እኮ ደግሞ ዩኒቨርሲቲ ሲመጡ እንደገና አለ ኮርስኛም ጋር ዲፓርትመንቱ አለ፣ ስራው አለ። ስለዚህ አግባብ አድርጌ አልወስደውም።
በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት መምህርና ባለሙያ ዶክተር ዳዊት መኮንን ደግሞ የሁለተኛ ደረጃ ተማሪዎች በምን አይነት ትምህርቶች መመዘን አለባቸው የሚለውን ለመወሰን ከግምት መግባት ያለባቸው ነጥቦች እንዳሉ ያመለክታሉ። ባለሙያው በሂደቱ ታሳቢ መደረግ ይገባቸዋል ካሏቸው ነጥቦችም የተወሰኑትን ዘርዝረዋል።
የመጀመሪያው መሰረታዊ ጉዳይ የሁለተኛ ደረጃ ትምህርት ዓላማዎች ምንድን ናቸው የሚለውን ከትምህርት ፖሊሲውም አንጻር ይሁን ካልተጻፉ ጉዳዮች በመነሳት እዛ ላይ ስምምነት መድረስ ያስፈልጋል። የዚህ ስርዓተ ትምህርት ምን ምን መሰረታዊ ክለቶችና ብቃቶችን ሊያሳድግ ተፈልጓል የሚለው ሁለተኛው መሰረታዊ ጥያቄ ነው። ሶስተኛው የምንመዝናቸውን የትምህርት አይነቶች ለመወሰን በሀገራችን ያሉ የከፍተኛ ትምህርት ተቋማት ምን አይነት የሰው ኃይል ሊያሰለጥኑ ይፈልጋሉ የሚለውንም መተንተን ያስፈልጋል። ትምህርት ምን አይነት ዜጋ ማዘጋጀት አለበት፣ ተማሪዎቻችን ምን አይነት ክህሎት ያስፈልጋቸዋል የሚለው ላይ ከቴክኖሎጂ እድገት ከሳይንስ እድገት ጋር በተያያዘ ተፈላጊ ናቸው የሚባሉ ክህሎቶች አሉ። እነዚህን ክህሎቶች በተለያዩ ትምህርቶች ማሳደግ ይቻላል እና እነዚህ ጉዳዮች ምንድን ናቸው ተብሎ ትንተና ከተደረገ በኋላ ይህን ማዕቀፍ መሰረት ባደረገ ተማሪዎቻችን የሚፈትኗቸውን የትምህርት አይነቶች መወሰን እንችላለን።
ዶክተር ጌታቸውም ውሳኔው ጥናትን መሰረት ማድረግ እንደነበረበት አስገንዝበው እቅዱም ቀድሞ ሊነገር ይገባ ነበር ይላሉ።
ትምህርት መቼም የአመት አይደለም የሳምንት ወር አይደለም፣ በእቅድ ነው መሆን ያለበት። የዘመናት እንደውም የአስርት ዓመታት ከዛ በላይ ፕላን የሚጠይቅ ይመስለኛል። ልጆች እኮ ሲያጠኑ ሲማሩ ሲዘጋጁ ቆይተዋል። ይህንን የሲቪክ ትምህርት ደግሞ ሲያጠኑ ሲዘጋጁ ቆይተዋል እና ዝም ብሎ ድንገት ነው የለም ወይም ያኛዋል ማለት ነው አግባብ ነው ይያስተውም ልጆቹ የትኛውን ትምህርት መቼ እንዴት ይወስዳሉ የሚለው ነገር በጣም እንደው በድንገት መሆን የሚገባው አይመስለኝም አይሆንም ፍራስትሬት ያደርጋሉ ልጆች ጊዜያቸውን አጥፍተዋል ጉልበታቸውን አጥፍተዋል እውነት ለመናገር በጣም ስትረስ ያለበት እድሜና የትምህርት ደረጃ ላይ ነው ያሉት አምናካቸውና ያለፍነውን ነገር ያውቃሉ በቅርብ 2-3% ብቻ የሚያልፍበት ሂደትን ያውቃሉ በቅርብ ርቀትና ይሄንን ሁሉ ጫና አልፈው በሚገባ ተዘጋጅተው ፈተና ላይ መቀመጥና ውጤታማ እንዲሆኑ ካስፈልገ ምን እንደሚወስዱና ምን እንደማይወስዱ ቀድሞ ነው ማወቅ ያለባቸው።
የሚኒስቴሩ ቃል አቀባይ አመለ ወርቅ ህዝቅኤል በበኩላቸው ውሳኔው በአዲሱ ፖሊሲ መሰረት የተዘጋጀውን ስርዓተ ትምህርት መነሻ ማድረጉን ገልጸዋል። በመልቀቂያ ፈተናው እንዲካተቱ የተመረጡት ትምህርቶችም ተማሪዎች እስከ 12ኛ ክፍል ድረስ የሚወስዷቸው እንደሆኑ ተናግረዋል።
ለምሳሌ የስነ ምግባርና ሲቪክ ትምህርት ከዚህ በፊት ይሰጥ ነበር በዚህኛ አይሰጥም። በትምህርት አይነቶች ግን ከ10ኛ ክፍል ባለው የሚሰጥበት ሁኔታ አለ። እንደዚህ የሲቪክ ትምህርት ከዛ ውጪ ደግሞ አንዳንድ ትምህርቶች የማዘር ታንግ እንደ ስፖርት የመሳሰሉ ትምህርቶች እስከ 10ኛ ክፍል ድረስ ተካተው 11ኛ እና 12ኛ ላይ ደግሞ የቤዚክ አካዳሚክ ትምህርቶች እና የሙያ ትምህርቶች ስለሆኑ የሚማሩት 12ኛ ክፍል ፈተና ደግሞ ከ9ኛ ክፍል ጀምሮ እስከ 12ኛ ጭምር የተማሩትን የሚያካትት በመሆኑ ምክንያት ያልተካተቱ አሉ። ከነዚህ መካከል ሲቪክስን አልተካተተም ማለት ነው።
የአዲስ አበባ ዩኒቨርሲቲው የስርዓተ ትምህርት መምህር ዶክተር ዳዊት በመልቀቂያ ፈተናው የትኛው ትምህርት ይካተት የትኛው ሲቀር የሚለውን ጉዳይ ለመወሰን ሰፋ ያለ ንግግር እንደሚያስፈልግ ያስገነዝባሉ።
ይሄ የአንድ ትምህርት መውጣትና መግባት አይደለም። በኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ውስጥ ይገቡ የሚገባቸው በርካታ የትምህርት አይነቶች ይኖራሉ ብዬ አስባለሁ። መጥቀስ የሚቻል ይሆናል። ኮምፒውተር አስፈላጊ ስልት እየሆነ ባለ ላይ የመጣ ነው። ቋንቋ ላይ ብትሄድ እኛ ሀገር እንግሊዝኛ ቋንቋን እንፈትናለን። ሀገራዊ ቋንቋዎችን በተለያዩ የፖለቲካ ጉዳዮች ምክንያት አግልለን አንፈትንም። ብዙ ሀገር ብትሄድ ታሪክን ሁሉም ተማሪዎች የሚማሩት ትምህርት ነው። በቴክኖሎጂም ደረጃ ብትሄድ፣ በስነ ጥበብም ብትሄድ በተለያዩ ሀገሮች ተማሪዎችን ፍላጎት መሰረት አድርጎ ጥናት ከተደረገ በኋላ የተለያዩ ትምህርቶች ይቀርቡላቸው እና ማንኛው ተማሪ የትኛውን ትምህርት መፈተን ይፈልጋል፣ ወደፊትስ ምን ማጣት ይፈልጋል የሚለውን መሰረት ባደረገ ማዕቀፍ የሚወሰን ይሆናል ማለት ነው። በዚህ ሂደት ላይ የትምህርት ባለሙያዎችን፣ ወላጆችን፣ ሌሎችም የሚመለከታቸው አካላት ተወያይተው የሚወስኑት ጉዳይ ነው ብዬ ነው የማስበው።
ለመምህሩ ማሳሰቢያ ምላሽ የሰጡት የትምህርት ሚኒስቴር ቃል አቀባይዋ አመለ ወርቅ ህዝቅኤል በ2015 ዓ.ም ተመረጠ የተተገበረው አዲሱ የትምህርት ፖሊሲ ሲዘጋጅና ስርዓተ ትምህርቱም ሲቀረጽ በባለሙያዎቹ ውይይት ተደርጎበታል ነው የሚሉት።
ከመነሻው ካየነው ሮድ ማፑ ሲዘጋጅ ጀምሮ ከተለያየ ደረጃ የተለያዩ አካላትን ለማወያየት ተሞክሯል። ስርዓተ ትምህርቱ ላይ በተለያየ መንገድ ምሳሌ ለማስረጽም ተመክሯል። አሁንም እየተሰራ ነው ያለው። ለዛን ተከተለን አሁንም ቢሆን የወጡ ፈተናዎች እንደ ትምህርት ሚኒስቴር ይሄ ስርዓተ ትምህርቱ መነሻ አድርገን የተወሰነ መሆኑን ለመግለጽ ወጣለሁ።
የዘንድሮው የ12ኛ ክፍል መልቀቂያ ፈተና መቼ እንደሚሰጥ የተጠየቁት አመለ ወርቅ ህዝቅኤል ምላሽ ከመስጠት ተቆጥበዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
Okay.
አይቮሪ ኮስት አዘጋጅነት እየተካሄደ ያለው የአፍሪካ ዋንጫ ብዙ አስገራሚ ውጤቶች እየታዩበት ነው። በመላው አፍሪካ የስፖርት አፍቃሪያን ዘንድ መነጋገሪያ በሆነው ስፖርታዊ አውድ ዙሪያ ኢትዮጵያውያን አስተያየትን አካተናል። አዲስ ቸኮል ያቀርበዋል።
ተካሄደ በሚገኘው የዘንድሮ የአፍሪካ ዋንጫ የማጣሪያና የጥሎ ማለፍ ውድድሮችን አልፎ ለሩብ ፍጻሜ የቀረቡ 8 ክለቦች ተለይተዋል። ቀሪዎቹ 16 ክለቦች ወደ ያገራቸው ተሸኝተዋል። ውድድሩ በስካውኑ ሂደቱ ብዙ ያልተጠበቁ ውጤቶችን ያስተናገደ ነው ተብሏል። ውድድሩን ከጀምሮ አንስቶ የተከታተሉ እንደሆነ ከነገሩን የድሬዳዋ ከተማ ነዋሪዎች አንዱ አቶ ጥለም መገንቶ ወይም በስፋት በሚታወቁበት ቅጽል ስማቸው ሲዳሞ አብዛኛው የእግር ኳስ ዕድሜያቸውን ቀድሞ የድሬዳዋ ጥጥ ማህበር ቆይቶ ደግሞ የድሬዳዋ ጀርቃጃ ክለብ ላይ በተጫዋትነት በመከተልና ዋና አሰልጣኝነት አሳልፈዋል። በዘንድሮ አፍሪካ ዋንጫ ታላላቅ ብሔራዊ ቡድኖች እንደተጠበቁት አልሆንም ብለውናል።
አፍሪካ ዋንጫ አንደኛ ነገር ከዝግጅቱ ጀምሮ በጣም ጥሩ ነው። አሱ ስቴዲየሙ መኖ የነበረው ሰርሞኒ ሁሉ በጣም ጥሩ ነው። ግን ግምት የተሰጣቸው ቡድኖች የተጠበቁትን ያህል አላየናቸው። እንደመሰለኝ የንቀትም ሊሆን ይችላል፣ መዘናጋትም ሊሆን ይችላል። ለምሳሌ አሁን ኮትዲቫርን ቡንወስ እንደዛ አይነት ሽንፈት ውስጥ ወድቆ ነበር። ግን ከዛ ተምሮ አሁን በቀደምለት ከትራንት ወዲያ አይደለም የተጫወተው ያደረገው እንቅስቃሴ ለዋንጫ የሚያሳጨው ይሆናል ብዬ ነው መገመት። ክስተት የምለው የትናንትናው ማታ አሁን ማነው ሞሮቆ የጣለው ቡድን ክስተት አለው።
የተጠበቁት ብሔራዊ ቡድኖች እንደታሰቡት ባለመገኘታቸው ላይ ተመሳሳይ አቋም ያለው የቀድሞ የኢትዮጵያ ብሔራዊ ሊግ ክለቦች ተጫዋችና አምባሰልጣኝነት ስራ ላይ የሚገኘው አቶ ዮሴፍ ጌታቸው መንሴው ከብሔራዊ ቡድኖች ይልቅ በአውሮፓ ክለቦች የሚጫወቱ ተጫዋቾች በሙሉ አቅማቸው ባለመጫወታቸው እንደሆነ ያምናል።
ከድሮም ካየው ካስተዋወስከው ተኮፈሰውን የአፍሪካን ዋንጫ ላይ የሚመጡት አም ራሳቸውን እግራቸውን ጠብቀው በዶላር ስለሚበጣም በሳምንት ስለሚከፈላቸው አፍሪካን በጣም ተጠንቀቀው ነው የሚመጡት እና ክለቦቻቸው ማስጠንቀቋቸው ባይልኳቸው ራሱ ደስ ይላቸዋል እና ያን ተጽኖ ይፈጠረው ብዬ ነው ማስበው። ራሳቸው በጣም እንትን ብለው ነው ንቀው ነው የሚመጡት ፕሮፌሽናሎቹ። በተለይ ስፔን እንግሊዝ እና የሚጫወቱት ከበፊትም ያናደዱ ነው። በነ ካኑ ጊዜ ጀምሮ እግራቸውን እየጠበቁ ነው የሚጫወቱት።
የድሬዳዋ ከነማ ደጋፊው አቶ ሙላ ለብጸጋም የዘንድሮ አፍሪካ ዋንጫ ባልተጠበቁ ውጤቶች የተሞላ ነው ይላል።
በእግር ኳስ ውስጥ የማይጠበቁ ነገሮች ግን እየተመለከትን ነው። ከማንጠብቃቸው እግር ኳሶች አንዱን እንደ ፊልም እያየነው ነውና ትናንትና የነበሩት ጨዋታዎች ራሱ የሚገርሙ ናቸው እና የአፍሪካ ዋንጫው ትንሽ እንተ ነው በቃ ፈን የሚያደርጉ ናቸውና የጥሩ አንደኛ ሆነው 7 ነጥብ ይዘው 9 ነጥብ ይዘው ያለፈው ሀገራት በሙሉ ተሰናብቷልና እግር ኳሱ በቃ ከእግር ኳስ ደግሞ የሚጠበቅ ስለሆነ እያየን ነው። ፍጻሜው ደግሞ የሚያም እንደሚሆን አንጠራጠርም።
በእርግጥ በአምናዊ ኳታሪ ዓለም ዋንጫ አፍሪካን ወክሎ የተሳተፉት 5 ክለቦች ማለትም ሴኔጋል፣ ጋና፣ ሞሮኮ፣ ቱኒዚያ እና ካሜሩን ከሩብ ፍጻሜ ውድድሮች ሆነዋል። ፊፋ በሚያወጣው ወራይ የብሔራዊ ቡድኖች ደረጃም ከአፍሪካ ከአንደኛ እስከ አምስተኛ ያሉት ሞሮኮ፣ ሴኔጋል፣ ቱኒዚያ፣ አልጄሪያ እና ግብጽም አሁንም በሩብ ፍጻሜ ውድድር ላይ አናያቸውም። አቶ ዮሴፍ ጌታቸው በዘንድሮ የአፍሪካ ዋንጫ ስም የሌላቸው ቡድኖች ሁሉ ትልቅ ደረጃ ላይ መድረስ እንደሚችሉ ማየታችን ለኢትዮጵያውያን ትምህርት ይሆናል ይላል።
ስሜት የሰጠኝ ጨዋታ የበሊጎሬ አንጎላ ነው። እዛ ድረስ መድረሳቸው አንደ ግብጽንም ያለ እንደዚህ መፈተተነች ለኛ ለኢትዮጵያውያኖችም ጥሩ ነው ብዬ ነው ማስበው። በቃ እኔ ትንንሾቹ ሲያሸንፉ ደስ ነው የሚለኝ። ለምን እኛ እንደ በእግር ኳሱ ትንሽ ገና ትንሽ ስለሆነ ያነሳስተናል ብዬ አስባለሁ።
አሶጥላው የአፍሪካ ብሔራዊ ቡድኖች አቅም የተቀራረበበት ውድድር እያየ ነው ይላሉ።
ተሳሰቡት ቡድኖች አቅማቸውን ተጠቅመው ህብረታቸውን ተጠቅመው አንድነታቸውን ተጠቅመው ትልቅ ውጤት ነው ያመጡት። ግናዙም እነዛ ያገኛሉ ተብሎ የተገመቱት ቡድኖች እንደተባለው ነገር የሰሩት ነገር የለም። ድንገተኛ ድቡዳ ነው የደረሰባቸው። ስለዚህ ካሁን በኋላ ያለው የዋንጫ ጨዋታ እንጃ በጣም አመርቄ ነው ብዬ ነው መገመተው። አቅማችንም የአፍሪካ አቅም ምን ያህል እንደሆነ የታየበት ጊዜ ነው ብዬ ነው መገመተው።
አቶ ሙላለም ጸጋይ ደግሞ የውድድሩ ተገማች አለመሆን የአፍሪካ ክለቦች መሻሻል ማሳያ ነው ይላል።
ውድድሮቹን ካያቸው 0-0 አንድ ለባዶ ምናን ባለቀሳት የሚገቡ ኳሶች ናቸውና ውጥረት ያለበት ነውና የዘንድሮ ደግሞ በሰፊ ጎል ተሸናነፉበት ውስነ ያለው ውጥረቱ እንደዛው ነው እና ጠንካራ መሆናቸው ነው የምታየበት የጎል ብዛት የለበትም እንትኑ ላይ ምድብ ድልድሉ ካለቀ በኋላ አሁን ላይ ያለው ብዙም ጎል የምታየበት ነገር አይደለምና ውጥረት ያለበት መሆኑን ያስታውቃል።
ውድድር ባጀማሙር ላይ ቀድሞ እንደነበረ አፍሪካ ጓንጫ ውድድሮች የብዙዎችን ቀልብ የሳባል ነበርም ያለና አቶ ዮሴፍ ውድድሩ ከመጀመሩ በፊት በገበያ ላይ በስፋት ይቀርቡ የነበሩት ውድድርን የሚመለከቱ የህትመት ውጤቶች አሁን መቅረታቸውን በማሳየነት ይጠቅሳል።
አፍሪካ ዋንጫ ቀዝቅዟል። በአብሶ በድሬዳዋው ብዙ ቤቶች ምን እየገባው ምን ተሳይ እንደ በፊቱ አይደለም። የፕሮግራሞች ቀድሞ አለመሸጣቸው የፕሮግራም እነዚህ ኳስ ተጫዋቾች ያሉበትን ከልጅነታችን ጀምሮ የኳስ ተጫዋቾችን ምስል እየቀደድን ነው። አንዳንዶቹን መጫወቻም እንደ መጫወቻም አለም እንደ ማስቲካም ቤታችን ለምንለጥፈው ፕሮግራም አለ በትልቁ ትንንሽም ኪሶቻችን ሲዘን አሁን እንደዛ እንኳን ምናስቀረው ነገሮች የሉ።
የድሬዳዋ ከነማ ደጋፊ አቶ ሙላለም ጸጋዬ ግን ቀድሞም ቢሆን የአፍሪካ ዋንጫ አጀማመሩ ቀዝቀዝ ያለ እንደሆነና ቀስ በቀስ ግን የብዙዎችን ቀልብ እንደሚስብ ነው የሚናገረው። በዘንድሮ አፍሪካ ዋንጫ ያልተገመቱ ቡድኖች ለሩብ ፍጻሜ እንደደረሱ ሁሉ ለግማሽ ፍጻሜና ለፍጻሜው እነማን እንደሚደርሱ ለመገመት እንደሚከብድ ነው የስፖርት ባለሙያዎች የተናገሩት። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ቆይቻለሁ። በቅንብሩ አብሮኝ የቆየው ደግሞ ንጉሱ ታምሬ ነው። መልካም ምሽት።